قبی بریدن ولت دیبنا نگات بولا.
ይህ የአሜሪካ ድምጽ ነው። በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁ ዛሬ እሁድ ታህሳስ 10 2014 ዓ.ም ዝግጅታችን ጀመረ። የህወሓት ታጣቂዎች ይዟቸው በነበሩና በቅርቡ በለቀቋቸው የአማራ ክልል ደቡብ ወሎና ሰሜን ሸዋ ከተሞች ዘጋቢያችን ተንቀሳቅሶ ያጠናቀረውን ዘገባ ለዛሬ ምሽት ይዘንላችኋል።
ኢትዮጵያ ውስጥ ያለው የለውጥ ጥላንጭን ኢትዮጵያ ውስጥ ያለው የመቶ ሚሊዮን ህዝብ ራዕይ የሚያደፈርስ ለሰላምና ለእድገት የሚንቀሳቀሰው ስሜቱን በረዶ የሚጥል አደገኛ አካሄድ ነው። የባይደን ገቨርንመንት እንዲያሳስቡ የኔን ሬፕሬዘንታቲቮች አት ዩኤስ ኮንግረስ ለማሳሰብ የጻፍኩት ነው።
አቶ ጥበቡ አሰፋ ይባላሉ። በሰሜን ኢትዮጵያ ያለውን ግጭት በተመለከተ ለሚኖሩበት የሜሪላንድ ክፍለ ግዛት ለሚገኙ 3 የዩናይትድ ስቴትስ ምክር ቤት አባላት ደብዳቤ ጽፈዋል። ዝርዝሩን ከዜናው በኋላ በሚኖረን ሰፋ ያለ ዝግጅት እናስተምጣችኋለን። ዝግጅቶቻችንን በዌብሳይታችን amharic.voenews.com በፌስቡክ @voenews ላይ በቀጥታ ማዳመጥ ትችላላችሁ። ጤና ይስጥልኝ እንደምን አመሻችሁ የተከበራችሁ አድማጮች። የምሽቱ አስተናጋጃችሁ ሲዮን ግርማ ነኝ። እስከ ምሽቱ 4 ሰዓት አብራችሁን ቆዩ። አሁን የሰዓቱን ዋና ዋና ዓለም ዜና እናስደምጣችሁ።
ጤና ይስጥልን አድማጮች፣ የምሽቱን የዓለም ዜናዎች የማሰማችሁ ደረጀ ደስታ ነኝ። በሱዳን ባለፈው ህዳር በተደረገው ወታደራዊ መፈንቅለ መንግስት ላይ የሚደረገው ተቃውሞ የሱዳን ህዝባዊ አመጽ የተካሄደበትን 3ኛ ዓመት ምክንያት በማድረግ በዛሬው ዕለትም ቀጥሎ መዋሉ ተገልጿል። በካርቱምና በሌሎች ከተሞች የተካሄደው ተቃውሞ ሰልፍ መፈንቅለ መንግስቱን እና እሱንም ተከትሎ ወደ ስልጣን እንዲመለሱ የተደረጉት የጠቅላይ ሚኒስትር አብደላ ሐምዶክ የህዝቡን ጥያቄ አሟልቶ የመለሰ አይደለም በሚል የሚካሄድ መሆኑ ተነግሯል። ከተቃውሞ በፊት ትናንት ቅዳሜ ንግግር ያሰሙት ጠቅላይ ሚኒስትር አብደላ ሐምዶክ እንደ አውሮፓ አቆጣጠር ጥቅምት 21 ከወታደራዊ ቡድኑ ጋር የተደረሰው ስምምነት የደም መፋሰስን ለማስቀረት የተካሄደ መሆኑን ገልጸዋል። አብደላ በንግግራቸው የተባባሰ ከመጣው የምጣኔ ሀብትና የደህንነት ችግር በተጨማሪ አገሪቱ ወደ በለጠ ቀውስ ልታመራ ትችላለች ሲሉ አስጠንቅቀዋል። ከመፈንቅለ መንግስቱ ወዲህ በተካሄደው ተቃውሞ እስካሁን ቢያንስ 45 ሰዎች ሲሞቱ በመቶዎች የሚቆጠሩ ደግሞ መቁሰላቸውን የሱዳን የሕክምና ባለሙያዎች ቡድን አስታውቀዋል። ከዩናይትድ ስቴትስ የመከላከያ ሚኒስቴር ፔንታገን ተገኘ የተባለው አዲስ ሰነድ ዩናይትድ ስቴትስ በመካከለኛው ምስራቅ ያደረገቻቸው የአየር ጥቃቶች ጥልቅ የመረጃ ጉድለቶች የነበረባቸው በመሆኑ በርካታ ህጻናትን ጨምሮ ለብዙ ሰላማዊ ሰዎች ሞት ምክንያት መሆኑን ኒውዮርክ ታይምስ በትናንት እትሙ አስነበበ። ከ1300 በላይ የሰላማዊ ሰዎችን ሞት መንስኤ ያካተተው ዘገባ መንግስት ኢላማቸውን በትክክል የመቱ ናቸው ሲላቸው ከነበሩት የጥቃት መግለጫዎቹ ጋር የተቃረኑ መሆናቸው በዘገባው ተመልክቷል። ከተጠቀሱት ዘገባዎች ውስጥ እንደ አውሮፓ አቆጣጠር ሐምሌ 19 2016 በዩናይትድ ስቴትስ ልዩ ኃይል ሰሜን ሶሪያ ውስጥ ተገድለዋል የተባሉት 3 የእስላማዊ መንግስት መሪዎች ጋር 85 ተዋጊዎች ተገድለዋል የሚል ዘገባ የወጣ ሲሆን በወቅቱ የሞቱት ግን 120 ገበሬዎችና ሌሎች የመንደሩ ነዋሪዎች እንደነበሩ ተመልክቷል። እንደ አውሮፓ አቆጣጠር በ2015 በኢራቅ ራማዲ ውስጥ በእስላማዊ መንግስት ተዋጊዎች ይዞታ ላይ ያልታወቀ ከባድ ነገር ይዞ ይጎትት በነበረ አንድ ሰው ላይ የአየር ጥቃት ተፈጽሟል። ይሁን እንጂ ያ የተባለው ሰው አንድ ህፃን ሆኖ ተገኝቷል። በተሳሳተ የእይታ ቅኝት እንዲህ ያሉ ስህተቶች ተደጋግመው የሚፈጸሙ መሆኑን ዘገባው አመልክቷል። ዩናይትድ ስቴትስ አፍጋኒስታንን ለቃ ስትወጣ በቅርቡ በተፈጸመ ጥቃትም ቦምብ ጭኗል በሚል ስህተት በድሮን የተመታው ተሽከርካሪ ውስጥ የነበሩት ህፃናትን ጨምሮ የአንድ የቤተሰብ አባላት መሆናቸው ታውቋል። ባለፉት 5 ዓመታት ውስጥ ዩናይትድ ስቴትስ ኃይሎች ከ50 ሺህ በላይ የአየር ጥቃቶችን በአፍጋኒስታን፣ ኢራቅ እና ሶሪያ ላይ የተፈጸመ ሲሆን የኢላማው ትክክለኛነት እንደተነገረው አለመሆኑም ተገልጿል። ጋዜጣው መረጃውን ከፔንታገን ያገኘው እንደ አውሮፓ አቆጣጠር ከ2017 ጀምሮ መረጃን የማግኘት የነጻነት መብትን ተጠቅሞና ለረጅም ጊዜ መከላከያ ሚኒስቴርን በፍርድ ቤት ተሟክቶ መሆኑ ተመልክቷል። ጋዜጣው መረጃውን ያወጣው አደጋው የደረሰባቸው ከመቶ በላይ የሚሆኑ ቦታዎችን በመጎብኘትና በርካታ ተጎጂዎችን እንዲሁም የአሁኑንና የቀድሞ የአሜሪካ ባለስልጣናትን በማነጋገር መሆኑን አስታውቋል። አድማጮች፣ ይህ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ነው። በዓለም እየተስፋፋ የመጣውን የኮቪድ-19 ኦሚክሮን ቫይረስ አስመልክቶ በርካታ አገሮች እርምጃዎችን መውሰድ መጀመራቸው እየተሰማ ነው። ፕሬዚደንት ጆ ባይደን እየተስፋፋ የመጣውን የኮቪድ-19 ኦሚክሮን ቫይረስ አስመልክቶ መንግስታቸው ምን ለማድረግ እንደተዘጋጀ ለማስረዳት በመጪው ማክሰኞ ለአሜሪካውያን ንግግር እንደሚያሰሙ ተገልጿል። ቫይረሱ በከፍተኛ ሁኔታ በመሰራጨቱ አንዳንድ የከፍተኛ ትምህርት ተቋማት የትምህርት አሰጣጥ መርሃ ግብራቸውን እየቀየሩ መሆኑን ተመልክቷል። በሚቀጥለው የጥር ወር ለሶስት ሳምንታት ያህል ትምህርት በርቀት ብቻ ለማከናወን የወሰኑት ሃርቫርድ ዩኒቨርሲቲን ጨምሮ አንዳንድ ዩኒቨርሲቲዎች የክፍል ውስጥ ትምህርትን በድረ ገጽ ብቻ ወደ ማድረግ እያዘነበሉ መምጣታቸውን አስታውቀዋል። በአውሮፓም ቫይረሱ በከፍተኛ ሁኔታ የተስፋፋ በመምጣቱ አንዳንድ መንግስታት ቀደም ሲል እንዲከፈቱ በወሰኗቸው የንግድና የአገልግሎት ተቋማት ላይ አዲስ መመሪያ ማውጣት መጀመራቸው እየተነገረ ነው። በኔዘርላንድ መሰረታዊ አገልግሎት የማይሰጡ የንግድ አገልግሎት ሰጪ ድርጅቶችና ትምህርት ቤቶች በሙሉ እስከ ጥር ወር አጋማሽ ድረስ እንዲዘጉ መወሰኑ ተዘግቧል። እንግሊዝ የቫይረሱ ዋነኛ መስፋፊያ ናት ብለው ያወጁት ጀርመኖች ቫይረሱ ከተስፋፋባቸው አገር የሚመጡ ሰዎች በሙሉ ለሁለት ሳምንታት ራሳቸውን አግልለው እንዲቆዩ አዘዋል። በእንግሊዝ የሚገኙ ሳይንቲስቶች ሆስፒታሎች በህሙማን ከመጨናነቃቸው በፊት መንግስት በቂ ዝግጅት ማድረግ አለበት እያሉ እያስጠነቀቁ መሆኑ ተመልክቷል። እንደ ፈረንሳይ፣ ቻይና፣ ጃፓን እና የመሳሰሉ አገሮችም በመላው ዓለም እየተስፋፋ የሚገኘው አዲሱን የቫይረስ ዝርያ ለመቋቋም የተለያዩ እርምጃዎችን እየወሰዱ መሆናቸው ተዘግቧል። የዩናይትድ ስቴትስ ፕሬዚደንት ጆ ባይደን የመጀመሪያ ባለቤታቸውና ህጻን ልጃቸው በመኪና አደጋ የሞቱበትን 49ኛ ዓመት ትናንት ቅዳሜ አስበው ውለዋል። ፕሬዚደንቱና ቤተሰቦቻቸው ብራንዲ ዋይን ወደሚገኘው የቅዱስ ዮሴፍ የካቶሊክ ቤተ ክርስቲያን በመሄድ መካነ መቃብሩን ጎብኝተዋል። በፕሬዚደንቱ ቤተሰብ ላይ አደጋ የደረሰው ባይደን እንደ አውሮፓ አቆጣጠር በ1972 ለዩናይትድ ስቴትስ ህግ መወሰኛ ምክር ቤት ከደለዌር ክፍለ ግዛት እንደተመረጡ መሆኑም ተመልክቷል። የ13 ወር ሴት ልጃቸውና ኦሚና ባለቤታቸው ኔላ አደጋው የደረሰባቸው የገና በዓል ዛፍ ለማምጣት እየሄዱ በነበረበት ወቅት እንደነበረም ተገልጿል። መኪና ውስጥ የነበሩት ወንዶቹ ልጆቻቸው ቢውና ሃንተር ባይደን ክፉኛ ቢቆስሉም ከአደጋው መትረፋቸው ተመልክቷል። ለምሽቱ የተመደበው የዜና ሰዓት በዚህ አበቃ። ከቀሪዎቹ ዝግጅቶቻችን ጋር አብራችሁን ቆዩ።
ደረጀ ደስታን ለዓለም ዜናዎቹ እናመሰግናለን። በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪ ዌስት ከዋሽንግተን ዲሲ የሚተላለፍላችሁን የዛሬ እሁድ ታህሳስ 10 2014 ዓ.ም ዝግጅታችንን ነው ከአሜሪካ ድምጽ የተከታተላችሁ ያላችሁት። ዝግጅቶቻችንን ከራዲዮ በተጨማሪ በዌብሳይታችን amharic.voanews.com @voanews የፌስቡክ ገጻችን በቀጥታ ማዳመጥ ትችላላችሁ። አሁን ለዕለቱ ወደ ያዝነው ቀዳሚ ዘገባችን እንወሰዳችሁ። የህወሓት ታጣቂዎች ይዘዋቸው በነበሩትና በቅርቡ በለቀቋቸው የአማራ ክልል ደቡብ ወሎና ሰሜን ሸዋ ከተሞች በጦርነት ውስጥ ተሳታፊ ባልነበሩ ሰላማዊ ሰዎች ላይ አድርሰዋቸዋል ከተባሉ ጥቃቶች በተጨማሪ ተቋማት መውደማቸውን በከተሞቹ የሚገኙ ነዋሪዎችና የአካባቢው ባለስልጣናት ይናገራሉ። እነዚህ ውድመቶች የተፈጸሙት በህወሓት ኃይሎች መሆኑን የኢትዮጵያ መንግስት ባለስልጣናትና ነዋሪዎች ቢገልጹም ህወሓት በበኩሉ እንደዚህ ያሉ ውንጀላዎችን እንደማይቀበላቸው በተደጋጋሚ አስታውቋል። የዩናይትድ ስቴትስ የውጭ ጉዳይ ሚኒስቴር ከጥቂት ቀናት በፊት ባወጣው መግለጫ በአማራና አፋር ክልሎች በትግራይ ኃይሎች ከፍተኛ የሰብአዊ መብቶች ጥና ጥቃቶች፣ ግፍና የሲቪል መሰረቶች ልማቶች ላይ ውድመት መፈጸሙን በተመለከተ የሚወጡ ያልተረጋገጡ ያላቸው አዳዲስ ሪፖርቶች ዩናይትድ ስቴትስን በእጅጉ እንደሚያሳስባት ገልጿል። ኬኔዲ አባተ በተከታዩ ዘገባ ዝርዝሩን ይነግረናል።
የህወሓት ኃይሎች አማራ ክልል ውስጥ የሚገኙ የተለያዩ ከተሞችን ተቆጣጥረው በቆዩባቸው ጊዜያት በጦርነቱ ምንም ተሳትፎ ያልነበራቸው ሰላማዊ ሰዎች መገደላቸውንና የሰብአዊ መብቶችን የጣሱ ጥቃቶች መድረሳቸውን በተወሰኑት ከተሞች ተዘዋውረን ያነጋገርናቸው ነዋሪዎች ይገልጻሉ። ከነዚህ በሰዎች ላይ ከደረሱ ጉዳቶች በተጨማሪ በማህበራዊ የአገልግሎት መስጫ ተቋማት፣ በመንግስት ተቋማትና በተለያዩ የኢኮኖሚ መሰረተ ልማቶች ላይም በተለያየ መጠን ውድመቶች መድረሳቸውን በአማራ ክልል ሸዋና ደቡብ ወሎ የተለያዩ አካባቢዎች ተዘዋውረን ተመልክተናል። ጦርነቱ ከፍተኛ ጉዳት ካደረሰባቸው አካባቢዎች አንዱ በሆነው በደቡብ ወሎ ዞን በርካታ ማህበራዊ አገልግሎት ሰጪ ተቋማት ከፍተኛ ጉዳት የደረሰባቸው ሲሆን የ80 አመታት እድሜ ያለው አንጋፋው የደሴ አጠቃላይ ስፔሻላይዝድ ሆስፒታል ከነዚህ መካከል ይጠቀሳል። ከ10 ሚሊዮን በላይ ህዝብ ይገለገለበት የነበረው ሆስፒታሉ ከፍተኛ ውድመት ደርሶበታል። ደሴን ተቆጣጥረው የነበሩት የህወሓት ኃይሎች ከተማዋን ለቀው ሲወጡ ሆስፒታሉን እንዳልነበረ እንዳገኙት የሆስፒታሉ ስራ አስኪያጅ ዶክተር ሃይማኖት አየለ ይገልጻሉ።
እንግዲህ ከ40 ቀን በኋላ ነው ተመልሰን የመጣ ነው። ተመልሰን ስንመጣ ግን ያየነው እጅግ ልብ የሚሰብር ነበረ። ለህብረተሰቡም ያው ግቢው አሁን እንደምታየው አይደለም። ሳምንት ሮብ ዕለት ነው የገባ ነው። በጣም ከቆሻሻው ጀምሮ በተለይ ወሳኝ ቦታዎች ላይ የኦክሲጅን ማምረቻው ማሽኑ ሙሉውን ፕላንቱ ተነቅሎ የተወሰደበት፣ እንደገና የላብራቶሪ ናሙና መመርመሪያውን ቤተ ሙከራው ሙሉ የወደሙበት፣ የጽኑ ህሙማን ክፍሎች ራሱን ሲስት ሰው በማሽን እየታገዘ የሚተነፍስበት ሙሉ አቅማችንን ከነ ማሽኖቹ ያጣንበት ነው። የመድኃኒት ስቶሮቻችን እነዚህ በጣም ትልልቅና የተደራጁ ሁሉም ሙሉ ነበሩ። በርካታ ሚሊዮኖችን የሚያወጡ የህክምና መሳሪያ መድኃኒቶች፣ በፕሮግራም መድኃኒቶች፣ በአርቲና በቤተሰብ ምጣኔ ለወሊድ የሚመጡልን ሁሉንም ሶስቱም ትልልቅ መጋዘኖቻችን ባዶ ሆነው የጠበቁብን፣ የውስጥ ቆሻሻውም የውስጥም ክፍሎቻችን በየደረጃው ፓቶሎጂ የምንለው የካንሰርን መሰልና ሌሎች ምርመራ የሚካሄድባቸው እነሱ ሙሉ ለሙሉ ወድመው ያገኘንበት ነው።
ሆስፒታሉ 80 አመታትን ወደ ኋላ ተመልሷል የሚሉት ዶክተር ሃይማኖት አሁን ላይ በሆስፒታሉ ምንም የለንም ይላሉ።
አሁን ምንም የለንም። ስለዚህ አሁን ቸስቲቲው ላይ የሚሆን ኦአር ለማስገባት ሲቪየር የሆነ ኢንቴንሲቭ ኬር ዩኒት ለመጀመር ኦክሲጅን መመረትም ቢያንስ እንደ ድሮ እንኳ አቅራቢያ ያሉ ጋራጆች ጋር እንደዚህ ኦክሲጅን መሙሊያዎች ጋር እንዳናረግ በጣም በርካታ የግል ተቋሞች ተጎድተውብናል እና ይህን ስራም ተረጋግተው ለመጀመር እያሰቡ አይደለም። ስለዚህ አሁንም እጥረቱ በከፋ ሁኔታ ያለው ከኦክሲጅን ጀምሮ ነው እና ብንፈልግ ብትል አሁን ከአዲስ አበባ ነው ማለት ነው የምናመጣው። ከደብረ ብርሃን በኋላ ነው ይሄ ሊኖር የሚችለው። በሚገርም ሁኔታ ለኦፕሬሽን ድንገተኛ ቢያጋጥመን አሁን የምንሰራበት አቅም የለንም።
በደቡብ ወሎ ዞን የትምህርት ተቋማትን ጨምሮ በሌሎችም በርካታ ማህበራዊ አገልግሎት ሰጪ ተቋማት ላይ ከደረሰው ውድመትና ዝርፊያ በተጨማሪ መንግስታዊ አገልግሎት ሰጪ ተቋማትም የጥቃት ኢላማ መሆናቸውን ተመልክተናል። ለአብነትም በሐይቅ ከተማ የሚገኘው የከተማ አስተዳደሩ ህንጻ በውስጡ ያሉት በርካታ ቁሳቁሶች ተሰባብረው በየቦታው ተበታትነዋል። በአንድ ስፍራ የሚገኙ 4 የሴክተር መስሪያ ቤቶች ደግሞ ሙሉ በሙሉ የተቃጠሉ ሲሆን ይህን ያደረገው የጠላት ኃይል ብለው የጠሩት ህወሓት መሆኑን የገለጹት የከተማ አስተዳደሩ ምክትል ከንቲባ መስዑድ አበራ አሁን ላይ በከተማዋ ህብረተሰቡን ሊያገለግል የሚችል ተቋም የለም ይላሉ።
ከተማችን እንደገባ በበላይነት ያው አማራ ላይ ሂሳብ አወራርዳለሁ ብሎ አስቦ እንደመጣ ሁሉ ያው በተግባር ያረጋገጠበት ሁኔታ አለ። እዚህ ጋር እንደምታዩት ተቋማቶች እጅግ በጣም ከምልህ በላይ ወድመዋል። በርካታ የመንግስት ተቋማቶች ንብረቶች ነበሩ፣ ተዘርፈዋል። ያልሄዱትም እንዳጠቃላይ አገልግሎት እንዳይሰጡ ተደርገው ተሰብረዋል። በሌላም አካል እንዲዘረፉ ተደርጓል። በዛ ደረጃ ነው የመንግስት ተቋም እንትን ያለው። አሁን ላይ ያው ህብረተሰቡም በዛ ልክ ሊያገለግል የሚችል ተቋም እንደሌለን ነው የምረዳው ማለት ነው። ከዛ ባለፈ ደግሞ ወደ 4 ሴክተሮች ብዙ በጥፋት ኃይል ቃጠሎ እንዲደርስባቸው ተደርጓል። ሙሉ በሙሉ በዛ ልክ ውስጣቸው የነበረው የሰራተኛ መረጃ፣ አጠቃላይ የተገልጋዩ ማህበረሰባችን መረጃዎችም በአጠቃላይ በእሳት እንዲጋዩ የተደረገበት ሁኔታ ስላለ ከተማው ላይ በመንግስት ተቋማት በኩል የደረሰው ችግር ይሄ ነው አለልህም በጣም የከፋ ችግር ነው።
የደቡብ ወሎ ዞን ዋና አስተዳዳሪ አቶ አብዱ ሁሴን የዋታጣቂዎች በዞኑ በገቡባቸው አካባቢዎች የማህበራዊ አገልግሎት ሰጪ ተቋማትና የመንግስት ተቋማት ንብረቶች ሙሉ በሙሉ መውደማቸውን ገልጸዋል።
ካሁን በገባባቸው የሁሉም በደረሰባቸው ዞናችን ወረዳዎች ያሉትን ጤና ተቋማት ሙሉ በሙሉ ወድመዋል። 109 የጤና ጣቢያዎች ወድመዋል። በዞኑ ውስጥ የነበሩ 9 ሆስፒታሎች ወድመዋል። በአጭር ጊዜ አገልግሎት ሊሰጡ በማይችሉበት ደረጃ 825 የአንደኛ ደረጃ ትምህርት ቤቶች ወድመዋል። 51 ሁለተኛ ደረጃ ትምህርት ቤት ሙሉ በሙሉ አገልግሎት በማይሰጥበት ደረጃ ወድመዋል። በአስፈጻሚ አካላት የተቋቋሙት የመንግስት ተቋማት በሞላ ንብረታቸው ሙሉ በሙሉ ወድመዋል። አንዳንዶቹ ህንጻቸው ሙሉ በሙሉ ተቃጥሏል። ለአብነት ሐይቅ ከተማ ላይ ሴክተር መስሪያ ቤቶችን የያዘ ተቋም ሙሉ በሙሉ ወደ አመድነት ተቀይሯል። ይህን ማድረጉ የመጨረሻ ደመኛ ጥላትነቱን ያሳየበት ድርጊት ማየት ችለናል።
የማምረቻ ኢንዱስትሪዎችና ሌሎች ኢኮኖሚያዊ ተቋማትም የጥቃት ኢላማ የሆኑ ሲሆን በዚህ ዘርፍ በደቡብ ወሎ ዞን በመንግስት የማምረቻ ኢንዱስትሪዎች ላይ ከደረሰው ጉዳት ባለፈ ለከፍተኛ ጉዳት የተዳረጉ በውጭ ባለሀብቶች የተያዙ ኢንዱስትሪዎችና ኩባንያዎችም ይገኙበታል። ለአብነትም በኮምቦልቻ ከተማ የሚገኘው ንብረትነቱ የቻይናዊ ባለሀብት የሆነ የቺፑድ ፋብሪካ እንዲሁም የአዋሽ መቀሌ የባቡር መንገድ ግንባታ ስራ ላይ የተሰማራው የቱርኩ ኩባንያ ያፒ መርከዝ በከፍተኛ ደረጃ ውድመት ከደረሰ ሰባቸው መካከል ናቸው። የያፒ መርከዝ ሰራተኛ የሆነው ወጣት መሐመድ ኑር በኮምቦልቻ በሚገኘው በዚህ ኩባንያ ስለደረሰው ጉዳት ይህን ይላል።
እዚህ ካምፕ ውስጥ የትግራይ ፎርስ ከመጣ በኋላ ካምፕ ማረፊያቸው ነበር። ሁሉ ንብረት ያያናቸው የተጫነ እየሄደ ነበር። ከዛ በኋላም የማይጠቀሙበት ወርደም ይዞ መሄድ አልቻሉትም። ደሞ እዚህ ያያናቸው ሁሉ ዳሜጅ አድርገውታል በማያገለግል ሁኔታ ማለት ነው። እና ያየነው ነገር እንጂ በጣም የሚሰቀጥጥ የሚያስጠላ ማለት ይሄ ካንድ ጦረኛ ነኝ ተከመከላካ ነኝ ብሎ ራሱን ወስኑ ከመጣ ድርጅት በጣም ዘግናኝ የሆነ ነገር ያየ ነው። ምክንያቱም ለአንድ ሀገር የሚጠቅም ትልቅ ድርጅት ነው። ይብለ ምሳሌ የቢሰባ አስተዳዳሪ ነኝ ስራ ቁም ያለው ከዚህም ስራ በድርጅት ተፈናቅሏል። አሁን ላይ ወረዲ ምንም የሌለኝ ባዶ ሆኛለሁ ማለት ነው።
ከተቋማት ውድመት ጋር ተያይዞ ለህዝቡ የተለያዩ ማህበራዊና የመንግስት አገልግሎቶችን በአጭር ጊዜ መስጠት እንደማይቻልም ነው አቶ አብዱ የገለጹት።
በየትኛውም ቦታ ያለ የመንግስት ተቋም 100% የወደመ ስለሆነ ምናልባት ህዝቡ የሚፈልገውን አገልግሎት በተለይ ከማዘጋጃ ቤት፣ ከገቢ፣ ከንግድ ተቋም፣ ከመንገድ ትራንስፖርት ተቋማቶች እና ከፋይናንስ ተቋማችን ሁልጊዜ ህዝብ በብዛት የሚገለገልባቸው ተቋማቶች ናቸው። ስለወደመ በአጭር ጊዜ የሚፈልጉትን አገልግሎት ሰጥተን የሚፈለገው እርካታ ላይ ማድረስ ስለማንችል ህዝቡም ቅድሚያ ይህን ተረድቶ እንዲታገሰን፣ እንዲተባበረን እነዚህን ተቋማቶች ደግሞ ለማቋቋም በሚደረገው ጥረት ውስጥ የራሱን አሻራና ትብብር እንዲያደርግ ጭምር ነው ጥሪ ማቀርቡ።
በአማራ ክልል ሰሜን ሸዋ ዞንም እንዲሁ በመንግስትና በግል ተቋማት ላይ የተለያዩ ውድመቶች ደርሰዋል። የዞኑ ምክትል ዋና አስተዳዳሪ አቶ ሲሳይ ወልዳ ማኑኤል አጠቃላይ የጉዳቱን መጠን ለማወቅ ጥናቶች በመደረግ ላይ መሆናቸውን ተናግረዋል።
በአጠቃላይ በዞናችን 32 የሚደርሱ ከተማ አስተዳደሮችና ወረዳዎች ይገኛሉ። ከነዚህ ውስጥ 14 ወረዳዎችና ከተማ አስተዳደሮች ላይ መጠነ ሰፊ የሆኑ ጥፋቶችን አጥፍቷል። በዚህ ውስጥ በርካታ የመንግስት ተቋማትን ሀብት ንብረታቸው እንዲወድሙ የሚወስደውን በዘረፋ መልክ የሚወስደውን ወስዶ ቀሪ ማንቀሳቀስ የማይችላቸውን ሀብቶች የማቃጠል የማውደም ስራ ሰርቷል። በእነዚህ ውስጥ የግል ተቋማትም ቢሆን ሆቴሎች፣ ልዩ ልዩ የጤና ተቋማት ሊሆኑ ይችላሉ የማውደም ስራ የመዝረፍ ስራ ሰርቷል። የጠፉ ጥፋቶች ደግሞ በተደራጀ አግባብ በምን ያህል ምጣኔ የሚለውን ልዩ ልዩ ጥናቶች በተለያዩ አካባቢዎች እያሰራን ነው። ጥናቶቹ ሲጠናቀቁ ለቀጣይ የልማት የመልካም አስተዳደር ስራችንም እንደ መነሻ ስለሚጠቅሙ የቅድ አካል ስለሚሆኑ በቀጣይ ለሚመለከታቸው አካላት የምንገልጽበት አግባብ ይኖራል።
የህወሓት ኃይሎች ተቆጣጥረዋቸው በቆዩባቸው የአማራ ክልል አካባቢዎች የደረሰውን አጠቃላይ ውድመትና ዘረፋ እንዲሁም የተለያዩ ሰብአዊ ጥቃቶችን በተመለከተ የሚያጠና የጥናት ቡድን በተለቀቁ አካባቢዎች ተሰማርቶ ጥናት በማከናወን ላይ እንደሚገኝ የክልሉ ፕላን ኮሚሽን ኮሚሽነር አቶ አንሙት በለጠ ለአሜሪካ ድምጽ ገልጸዋል። የህወሓት ኃይሎች በውጊያ ወቅት የሲቪሎች መጠቀሚያ የሆኑ ተቋማትን በማውደም እንዲሁም ንጹሃንን ኢላማ በማድረግ በአለም አቀፍ ህግ የሚያስጠይቁ ኢሰብአዊ ድርጊቶችን ፈጽመዋል በሚል የሚቀርቡትን ክሶች እንደማይቀበል ህወሓት ከዚህ ቀደም በተደጋጋሚ መግለጹ ይታወሳል። የኢትዮጵያ መንግስት የተለያዩ ውድመቶችና ጥቃቶች የተፈጸሙባቸው አካባቢዎች ነዋሪዎች እንዲሁም የሰብአዊ መብት ድርጅቶች የህወሓት ኃይሎች ተቆጣጥረዋቸው በቆዩባቸው ስፍራዎች ሰላማዊ ሰዎችንና የመኖሪያ አካባቢዎችን ኢላማ ማድረጋቸውን ቢገልጹም ህወሓት በበኩሉ ተፈጽመዋል የተባሉ የሰብአዊ መብት ጥሰቶች ገለልተኛ በሆነ አካል እንዲጣሩና በዚህ ላይ ተመስርቶ እርምጃ እንደሚወስድ መግለጹም ይታወቃል። የዩናይትድ ስቴትስ የውጭ ጉዳይ ሚኒስቴር ከጥቂት ቀናት በፊት ባወጣው መግለጫ በአማራና አፋር ክልሎች በትግራይ ኃይሎች ከፍተኛ የሰብአዊ መብት ጥቃቶች ግፍና የሲቪል መሰረተ ልማቶች ውድመት መፈጸሙን በተመለከተ የሚወጡ ያልተረጋገጡ ያላቸው አዳዲስ ሪፖርቶች ዩናይትድ ስቴትስን በእጅጉ እንደሚያሳስባት ገልጿል። ሁሉም የታጠቁ ኃይሎች በሰላማዊ ዜጎች ላይ የሚደርሰውን ጥቃት እንዲያቆሙ የጠየቀው ሚኒስቴሩ ባለስልጣናት እነዚህን ሪፖርቶች በመመርመር ትክክለኛነታቸውን የማጣራትና ተጠያቂነትን የማስፈን ስራ እንዲያከናውኑም ጠይቋል። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ።
ኬኔዲ አባተን እናመሰግናለን። አሁን ወደ ተከታዩና ሰፋ ያለውን ጊዜ ወደሚወስደው የእሁድ ምሽት ዝግጅታችንን ሰዳችሁ። አቶ ጥበቡ አሰፋ በዩናይትድ ስቴትስ 38 ግዛቶች የጸደቀውን ከትርፍ ባሻገር ማህበራዊ ፋይዳ ያለው የቢዝነስ ስራ የሚሰሩ ድርጅቶች የሚመሩበት በእንግሊዘኛው አጠራሩ Benefit Corporation የተባለ ህግን ተንተርሶ የተጠነሰሰ የንግድ ስራ አቀራረብ አራማጅ ናቸው። Benefit Corporation for Africa የተባለ መርሃ ግብርም ይመራሉ። መርሃ ግብሩ ትውልድ አፍሪካ አሜሪካውያንን ሌሎች አሜሪካውያን አፍሪካውያንን የሚያሳትፍ ዩናይትድ ስቴትስን ከአፍሪካ ጋር በንግድ የሚያስተሳስርና ብሎም የሁለቱን ህዝቦች ተጠቃሚ እንዲያደርግ በሚል የተቀረጸ ነው። በሰሜን ኢትዮጵያ ያለውን ግጭት ተከትሎ ዩናይትድ ስቴትስ በኢትዮጵያ ላይ የምታራምደውን ፖሊሲና በተለይም ኢትዮጵያን ከዩናይትድ ስቴትስ ነጻ ገበያ ተጠቃሚ የሚያደርገው በመጻረ ቃሉ አጋዋ በሚል መጠሪያ ከሚታወቀው ማዕቀፍ ውጪ የሚያደርግ የውሳኔ ሐሳብ በመቃወም የሚኖርበት የሜሪላንድ ክፍለ ግዛት ለሶስት የዩናይትድ ስቴትስ ምክር ቤት አባላት በዚሁ መርሃ ግብራቸው ስም ግልጽ ደብዳቤ ጽፈዋል። ይህንኑ የተቃውሞ ደብዳቤያቸውን መነሻ በማድረግም አነጋግረናቸዋል። በዚህ ጉዳይ ሰሞኑን በዩናይትድ ስቴትስ ምክር ቤትና በሌሎች መድረኮች የተሰጡ አንዳንድ ምላሾችንም በቅንብሩ አካተናል። በተለይ ግልጽ ደብዳቤው ከሚመለከታቸው ሶስቱ የምክር ቤት አባላት ጋር በቀጥታ የሚሰጡ ምላሾችንም እንደደረሱን እናቀርባለን። አሉላ ከበደ ነው አቶ ጥበቡን ያነጋገረው። ወደ ቅንብሩ።
አቶ ጥበቡ አሰፋ፣ በቅድሚያ ለጊዜው አመሰግናለሁ።
እኔም እንደዚሁ ለጊዜያችሁ በጣም ትልቅ ክብርና ምስጋና አለኝ።
የፕሬዚዳንት ባይደን አስተዳደር በያዘው አቋም የተነሳ በኢትዮጵያ ላይ የተደቀነው ብርቱ አደጋ ያደረብኝን ጥልቅ ስጋት ግልጽ ደብዳቤ ለመጻፍ ችያለሁ ሲሉ ነው የሚያስተዋውቁት። እርስዎ ከሚኖሩበት የሜሪላንድ ክፍለ ግዛት ተመርጠው በሁለቱ የዩናይት ስቴትስ ምክር ቤቶች ለሚገኙ ሶስት የምክር ቤት አባላት ሴናተር ቤን ካርዲን፣ ሴናተር ክሪስ ቫን ሆለን እና የዩናይት ስቴትስ ተወካዮች ምክር ቤት አባሉ ኮንግረስማን ጄሚ ራስኪን ለመጻፍ አንዱ ምክንያት እንደሆነ ይናገራሉ። በቅርቡ ይፋ ያደረጉት ግልጽ ደብዳቤ የፕሬዚዳንት ባይደን አስተዳደር በኢትዮጵያ ላይ የያዘው አቋም እና ብርቱ ያሉት አደጋ እንዳሳሰቦት ይገልጻሉ።
የዩናይት ስቴትስን መንግስት የባይደን አስተዳደር ተጠያቂ እስከሚያደርጉት ድረስ ይዘልቃሉ። ለዚህ ተጨባጭ መሰረቶ ምንድን ነው? የዩናይትድ ስቴትስ አቋም ሲሉ የቱ ነው?
የዩናይትድ ስቴትስ አቋም የሚባለው ነገር በደንብ ዘርዝረን እንድናው ፈልጋለሁ። ምክንያቱም አሜሪካ አንድ አይደለችም፣ እኛ ደግሞ አሜሪካኖች ነን። እኔ በጣም በአሜሪካዊነትና በኢትዮጵያዊነት የምኮራ ሰው ነኝ። አሜሪካን 40 ዓመት ኖሬያለሁ፣ ሰርቻለሁ፣ ታክስ ከፍያለሁ፣ ሲቪክ ውስጥ ተሳትፌያለሁ። እንደኔ ደግሞ 1 ሚሊዮን ኢትዮጵያኖች አሉ። ኢትዮጵያኖች ሀገራቸው ተምሮ ኢትዮጵያ አስተምራቸው ዶክተሮቹ፣ መሐንዲሶቹ እዚህ መጥተው አሜሪካን ያገለግላሉ፣ ታክስ ይከፍላሉ። አሜሪካ ደግሞ የእኛን ስነ ልቦና የእኛን ፍላጎት መመልከትና ማየትና ማንጸባረቅ አለባት እና ያ ድምፅ እስካሁን አልተሰማም። አሁን በቅርቡ መሰማት ተጀምሯል። እነዚህ ነገሮች ሁሉ ታይተው ተያይዘው የሚወጣ ነው። ከዛ ተነስቼ ነው እኔ ብቻ ሳይሆን ወደ 50 ሺህ አሜሪካኖች የደገፉት በራሳቸው እነዚህ ባለስልጣኖቹ የተባበሩበት ለአሜሪካና ለአፍሪካ ከኢትዮጵያ ላይ የሚነሳ ጥቅም ያለው ኢትዮጵያና የአሜሪካ ህልውና አንድ ነው። ሰላም እድገት የሁላችንም ፍላጎት ነው። እዛ ላይ የተነሳው መጨረሻ ከ15 ዓመት በኋላ ውጤት ሊያመጣ የተዘጋጀውን ያን ሁሉ ልፋት የብዙ ሰዎች እንዲወጣው መጀመሪያ የምንጀምረው እስከ 60,000 ገበሬዎች ጋር ነው። እያንዳንዱ ገበሬ በነፍስ ወከፍ 5 ቤተሰብ አለው። የ300,000 ሰው ህይወት ከዛ ደግሞ ባደገ ቁጥር ሌሎችንም ገበሬዎች እያካተተ ሄዶ ኢትዮጵያ ውስጥ ወደ 10,000 የሚሆኑ ገበሬዎችን ሊያቅፍ የሚችል ያ ደግሞ በሌላ መልኩ ዳያስፖራው ሲደግፈው ሀገራችንን ለውጥ አምጥቶ ለአሜሪካንም ሊያሳት ስራ ሊፈጥር የሚችለው ነገር የባይደን የተሳሳተ የአሜሪካንን ጥቅም የኢትዮጵያንም ጥቅም የሚጻረር በሆርን ኦፍ አፍሪካ ላይ ችግር ሊፈጥር የሚችል ኢትዮጵያ ውስጥ ያለውን የለውጥ ጭላንጭል የሚያደፈርስ ኢትዮጵያ ውስጥ ያለውን የ100 ሚሊዮን ህዝብ ራዕይ የሚያደፈርስ ለሰላምና ለእድገት የሚንቀሳቀሰውን ስሜቱን በረዶ የሚጥል አደገኛ አካሄድ ነው። እና እኔ እንኳን ፖለቲከኛ አይደለሁም፣ ነገሩ ስላሳሰበኝ ቅድም እንዳልኩ እኔ ራሴን በጠራው በዚህ ሀገር ሶሻል ኢንተርፕረነር የማህበራዊ ስራ ፈጣሪ ቢዝነስ ተጠቅሞ ዓለም አቀፍ የሆነ ንግድ ልማት የሚያመጣ በሁለቱም በአፍሪካና በአሜሪካ ላይ በዛ ላይ የምሳተፍ ሰው ነኝ። እና ይህንን የ15 ዓመት የ50,000 ሰው በላይ ብዙ ገንዘብና ብዙ የጠፋበትን ሊያደፈርስ የሚችል አሳሳች አደገኛ መንገድ ስለሆነ የባይደን ገቨርንመንት እንዲያሳስቡ የኔን ሬፕሬዘንታቲቮች አት ዩኤስ ኮንግረስ ለማሳሰብ የጻፍኩት ነው።
አድማጮች፣ አቶ ጥበቡ ቀደም ሲል ለዚህ ደብዳቤ መነሻ የሆናቸውንና ለተቃውሟቸው ምክንያት ያሏቸውን መሰረቶች ነበር ያብራሩት። የተሳሳተና የሁለቱንም ሀገሮች ጥቅም የሚጻረር ሲሉም ጠንካራ ትችት ያቀረቡበት ይህ የፕሬዚዳንት ባይደን አስተዳደር ለምክር ቤት ያቀረበው በተመሳሳይም ኢትዮጵያንና ሌሎች ሁለት ሀገሮችን ጊኒንና ማሊን ጨምሮ ከአገዋ ተጠቃሚነት የሚያገለው ውሳኔ የአፍሪካ ሀገሮችን የዚህ እድል ተጠቃሚ በሚያደርገው ድንጋጌ የተቀመጡትን መመዘኛዎች ወይም ግዴታዎች ካላሟሉ በአውሮፓውያኑ የቀን አቆጣጠር ከፊታችን ጥር 1 2022 የአዲሱ ዓመት መጀመሪያ ቀን አንስቶ የጸና ይሆናል የሚል ነው። ለዚህም በጊኒና በማሊ ህገ መንግስታዊ ባልሆነ መንገድ በሁለቱ ሀገሮች መንግስታት የተወሰዱ ለውጦችና በኢትዮጵያ በኩል ደግሞ በሰሜኑ የሀገሪቱ ክፍል ከሚካሄደው ጦርነት ጋር ተያይዞ የባይደን አስተዳደር እየሰፋ ነው ባለው ግጭት ሳቢያ ዓለም አቀፍ እውቅና ያላቸው የሰብአዊ መብቶች በኢትዮጵያ መንግስትና ሌሎች ባላቸው ወገኖች በመጣሳቸው ነው ይላል። ሰሞኑን በጉዳዩ ላይ በምክር ቤቱ ውይይት በተደረገበት ወቅትና ከዚያም ቀደም ብሎ ጎልቶ የተሰሙ አንዳንድ ነጥቦችን ወደ ኋላ መልከት እናደርጋለን። ለአሁኑ ግን ከአቶ ጥበቡ ጋር ወደ ጀመርነው ቃለ ምልልስ ልመልሳችሁ። አቶ ጥበቡ እንግዲህ በጣም ጠንካራ ክሶች ነው ያቀረቡትና ካነሷቸው አንዳንድ ይዘቶች ጋር እንዴት እንደሚገናኝም ያስረዱናል። በመንደርደሪያው በእንግሊዝኛው መጠሪያ Benefit Corporation for Africa የተባለ ለትርፍ ብቻ ሳይሆን ማህበረሰብም ተጠቃሚ የሚያደርግ የተለየ ጽንሰ ሐሳብ ያዘለ ፕሮግራም በመስከረም ወር መጀመሪያ አዲስ አበባ ላይ በተባበሩት መንግስታት የአፍሪካ ኢኮኖሚ ኮሚሽን የተካሄደ ስነ ስርዓት የተዋጣለት መሆኑን በመግለጽ ነው ለነኚህ 3 የዩናይትድ ስቴትስ ምክር ቤት አባላት ደብዳቤውን እንደጻፉም ይገልጻሉ። መሰረታዊ ጉዳይ አድርገውታልና ይህ Benefit Corporation for Africa የተባለው ፕሮግራም ከነኚህ የምክር ቤት አባላት ጋር ምንድነው ያገናኘው?
በጣም ጥሩ ጥያቄ ነው። መጀመሪያ Benefit Corporation በአማርኛ ብንተረጉመው ለትርፍ ብቻ ሳይሆን ለማህበራዊ ጥቅም የሚነሳ የቢዝነስ አቀራረጽ ህግ ነው። በአውሮፓውያን አቆጣጠር በ2010 ላይ ክፍለ ሀገር ሜሪላንድ ውስጥ የሜሪላንድ ክፍለ ግዛቱ ፓርላማ ሜምበር የነበረው ሴነተር ስቴት ሴነተር ይባላል በዚህ ሀገር አሁን ኮንግረስማን ጄሚ ራስክልስ የዛን ጊዜ ያረቀቀው ህግ ነው። እዚህ አካባቢ በሜሪላንድ የምንገኝ ቢዝነስን በመጠቀም ከትርፍም ሌላ አገልግሎት ለህብረተሰብ አገልግሎት ለመስጠት በአሜሪካ ነው ማውራ ላይ ተነሳስተን ያስቀረጽነው ህግ ነው። እና እንግዲህ በመሰረቱ ይህ ህግ አንድ ቢዝነስ ለትርፍ ብቻ ሳይሆን ለማህበራዊ ጥሩነትም መስራት ይችላል። ለማህበራዊ በጎ ነገር ለቢዝነስ ይዘው ንግድን ተጠቅመው ትርፍም አምጥተው ለማህበረሰብ ለማገልገል ለሚፈልጉ በዚህ ሀገር አቋቋምትም ሶሻል ኢንተርፕረነርስ ማህበራዊ አቀፍ የሆኑ ቢዝነስማኖች እድል እንዲኖራቸው እንዲጠበቁ የሚደግፍ ህግ ነው። ያንን ህግ ነው ወደ አፍሪካ ወስደን መጀመሪያ ለኢትዮጵያ ፕሪንሲፓል ደግሞ ለአፍሪካ የአሜሪካና የአፍሪካንን ግንኙነት በንግድ ሊያንጽ የሚችል እንደውም ከእርዳታ ወደ ንግድ ለሁለቱም ጥቅም ሊያመጣ የሚችል አድርገን ቀርጸ ነው። ላለፉት 15 ዓመት ብዙ ወተንበታል ወርደንበታል። እነዚህም ሁለቱ ሴናተሮችና ኮንግረስማኔ ይሄ ከመጀመሪያው ጊዜ ጀምሮ የተመለከቱት ያዩት የደገፉት አብረው ያሳደጉት ፕሮግራም ነው። የምኖርበት ታኩማ ፓርክ ሲልቨስፕሪንግና ሜሪላንድ ሞንትጎመሪ ካውንቲ አካባቢ ወደ 50,000 ሰው የደገፈው ፕሮግራም ነው። ይህንን ስላገዙ ይሄ ነገር ደግሞ መጨረሻ አልቆ ቅድም እንዳልከው በዩናይትድ ኔሽን የአፍሪካ የኢኮኖሚ ኮሚሽን ላይ ይህንን ወደ ተግባር ለመተርጎ የወሰድ ነው ናሙና የመጀመሪያው ድርጅት ኢትዮጵያ ውስጥ በማህበር ተደራጅተው የሚንቀሳቀሱ ዓለም ገበያ ላይ የሚፎካከሩት የቡና ገበሬዎች ቀጥታ ወደ ተጠቃሚው ጋር በመውሰድ ከተጠቃሚው ጋር የሽርክናና የትርፍ ግንኙነት እንዲኖራቸው ያለውን ሰንሰለት በጣጥሶ እድል ሰጥቷቸው እነሱም ገንዘባቸውን አዋጥተው እዚህ ኢንቨስት አድርገው ባለቤትነት የሚያሰጥ ነው። ለምሳሌ ለመጀመሪያ አሁን የተፈራረም ነው እዛ ኢትዮጵያ ውስጥ ከ60,000 በሁለት ዩኒየን ውስጥ በሁለት ትናንሽ ኮፊ አምራቾች የማህበር ህብረት ውስጥ ያሉ 60,000 የሚሆኑ ገበሬዎች የሚወክል አንደኛው የከፋ የጫካ ቡና አምራቾች ህብረት ማህበር፣ ሌላው ደግሞ የእርጋ ጨፌ ቡና አምራቾች ህብረት ማህበር ጋራ ተፈራርመን አሳይተ ነው። አሁን እሱን ተግባራዊ ለማድረግ ነው የመጣ ነው። ይሄን እንግዲህ እንዳልኩ ሜምበርስ ኦፍ ኮንግረስ የእኛ ተወካዮች የደገፉት የተባበሩበትና ያሳደጉት አብረው እዚህ ያደረሱት ነው። ይሄ ደግሞ ከገበሬው አልፎ ሌላም ኢትዮጵያ የህብረት አምራቾች እና ኢትዮጵያ ዳያስፖራ ተባብሮበት ሊደግመው የሚችለው የገበያ ስልት ነው። ከዛም አልፎ ደግሞ አሜሪካና ሀገር የሚኖሩ አፍሪካኖች ይህንን በመድገም ሊያሳድጉትና የአፍሪካና የአሜሪካንን የገበያ ግንኙነት ከእርሳ ወደ ንግድ ለሁለቱ ጠቃሚ በሆነ መንገድ ሊያመጣ የሚችል ፕሮግራም ነው። ለዛ ነው በዛ የጀመርኩት። ለዛም ነው ደግሞ አሁን ያለው ይሄ 15 ዓመት የተለፋበት የሁለቱንም ሀገር ጥቅም የሚያስከብር ስራ በዚህ በጦርነት አሁን ባይደን በወሰደው የተሳሳተ የፖለቲካ መግድ ላይ ሊረበሽ ይችላል። ያ ስላሳሰበን ለኮንግረስማኖች ብቻ ሳይሆን እዚህም ለደገፉት አሜሪካኖች ለማስረዳት እና ሁኔታውን ለማስያዝ ይህም ስራ ለመስራት ወደ ሶስት ወር ቆይቼ ነው የመጣሁት። ስመለስ እዚህ የሚያውቁኝ አሜሪካኖች በዚህ ሁኔታ ላይ አንደኛ ይህ ፕሮግራም የት እንደደረሰ ማወቅ ፈልጋሉ፣ ሁለተኛ አሁን ያለው የፖለቲካ ሁኔታ እንዴት አድርጎ ቢረብሸው እንደሚችል ጨንቋቸው ስለነበረ የግልጽ ደብዳቤ ለኮንግረስማኖቹ ለህብረተሰቡም ለማስረዳት የተዘጋጀ ደብዳቤ ነው።
መልካም። ካነሷቸው በቀጥታ የሚያዘው የአጎዋ ጉዳይ ሊታይ ይችላል። የፕሬዚዳንት ባይደን አስተዳደር በኢትዮጵያ ላይ የኢኮኖሚ ጫና ማሳደሩ ብለው ያስቀመጡት አለ። ቀደም ብሎ ከተጠቀሷቸው ጋር የተያያዙ ግን አሁን በኢትዮጵያ ውስጥ ካለው ግጭት ጋር ከጦርነቱ ጋር በተያያዘ የሰፈሩ ሐሳቦች አሉ። የፕሬዚዳንት ባይደን አስተዳደር ለዩናይትድ ስቴትስ ግምጃ ቤት በኢትዮጵያ ላይ የኢኮኖሚ ጫና እንዲያደርግ የሰጠው ፍቃድ ይላሉ። ባለፈው መስከረም ወር ፕሬዚዳንት ባይደን የፈረሙትን ፕሬዚዳንታዊ ትእዛዛቸውን ይጠቅሱና በዲሞክራሲያዊ መንገድ የተመረጠ መንግስት ህወሓትና ሌሎች 9 ቡድኖች በቅርቡ ዋሽንግተን ዲሲ ላይ የፈረሙትን ስምምነት መንግስትን በኃይል ከስልጣን ለመጣል ለሚደረግ ጥረት በመደገፍ ይከሳሉ። ይሄ ከባድ ክስ ነው። ምንድን ነው ማስረጃው ለዚህ? የዩናይትድ ስቴትስ መንግስት የዩናይትድ ስቴትስን ፍላጎት ራሱ የሚጻረርም ብለዋል። እንዴት መንግስቱ የራሱን ፍላጎት የሚጻረር አላማስ ሊያራምድ ይችላል?
በጣም ጥሩ ጥያቄ ነው። አንዳንዴ ሰው የቅርብ ጊዜ የፖለቲካ ፍጆታ የረጅሙን ጥቅም እንደሚያበላሽ ባስቀምጠው ነው የሚሻለው። የረጅሙን እንዴት ነው ሰውም ሀገርም ይሄን ይሰራል።
ለጊዜው ወዲያውኑ ከሚኖረው ጠቀሜታ አንጻር ታይቶ የሚወሰድ እርምጃ ዘለቄታ ያለው ጉዳት ያስከትላል ወይም ዘላቂ ጥቅምን ያሳጣል እያሉ ነው።
በጣም በጣም አየህ፣ አሁን ምንድን ነው የሆነው መሰለህ? ጊዜያዊ የፖለቲካ ጥቅም ለማግኘት የረጅሙን ጥቅም እንደማፍረስ ነው። ዘለቄታዊ ብክነ ከዘለቄታዊ ነው የምነሳው። ቅድም እንዳልኩ የአሜሪካን የውጭ ፖሊሲ ዋና ጽንሰ ሀሳብ እንደሚባለው ዲሞክራሲ ለማስፋፋት ሰላም እና መረጋጋት ለማምጣት ንግድ እንዲኖር አሜሪካም እንድትጠቀም እዛም ከአሜሪካ ፓርትነሮችም እንዲጠቀሙ የሚለው መርሃ ነው መሃል ቁጭ ያለው። እናም ኦፍኮርስ በአሜሪካ ታሪክ ደግሞ ከዚህ አንጻራዊ የሆነ ሌሎች በአሜሪካን ፓወር ውስጥ ከጀርባ ሆነው የአሜሪካንን አቅጣጫ የሚቀይሱ የሚያስገድዱ ብዙ ኃይሎች አሉ። ለምሳሌ መሳሪያ የሚሰራው ክፍል ትልቅ ሎቢንግ ፓወር አለው። አብዚ እነዚህ ሎቢንግ የሚባሉት ግሩፖች በጣም ትልቅ ፓወር እና ገንዘብ ያላቸው ናቸው። ለምሳሌ የሲጋር መቃ ቢሊየንስ ቢሊየንስ ዳለስ ነው ያለው። ኮንግረስ ያስመርጣል፣ የእነሱን አጀንዳ እንዳይመረጥ ይዘጋል፣ በሚዲያ ብዙ ገንዘብ ያወጣል። እና የአሜሪካ ፓወር ብዙ ዘንድቅ ሎቢን ዳር ነው። አቋ ከአሜሪካ ፊሎሶፊካሊ ራእዩዋል ዲሞክራሲ ሻይኒንግ ሲቲ እንደክል ይባላል። ተራራ ላይ ያለች የምታበር ሀገር ለዓለም ዲሞክራሲ እሱ እውነት ነው። ሲቀረጽም እንደዛ ነው። በሁለቱ መካከል መቻቻል አለበት እና አሜሪካን ከሰው ከዛ ከትልቅ ራእዩዋ ወጥታ የራሷን አጀት የሚያመጣባት ማንነቷን የሚያደፈርስባት ከራሷ ጥቅም ውጭ የሆነ በጊዜው የባይደን ገቨርንመንት እኮ ከአራት ዓመት በኋላ ሊሄድ ይችላል። የባይደን ገቨርንመንት ውስጥ ያሉ ሰዎች በራሳቸው ግንኙነት በራሳቸው ጥቅም ላይ የባይደንን ገቨርንመንት አቋም ሲወስኑ የራሳቸውን እንጂ አሜሪካ ላዛ ነው አሜሪካ መከሰስ ያለባት። እንደውም ይሄ በፍልስፍናውም በስራዋም የሚያስከስሳት ነው። ይሄን ደግሞ እንዲያደርጉ የሚገፋፉት ኃይሎችን መወቀስና መከሰስ አለባቸው። ኢትዮጵያ ሕዝብ በቃኝ ብሎ ከዛ እስከታች ወጥቶ ያወረደውን መንግስት እንደገና መልሰው ለማስገባት ይሄ ነገር መነገር አለበት። ለአሜሪካና ለሕዝቧና ለኮንግረስ እንደ ኢትዮጵያዊ ሳይሆን እንደ አሜሪካዊ ነው የምናገረው። ላለፉት 40 ዓመታት አሜሪካን ሀገር እንዲሰራሁት እኔ ብቻ አይደለሁም፣ 1 ሚሊዮን ኢትዮጵያኖች አለን። ለአሜሪካ የሰራን ሀገራችንን ትተን ማለት ነው አሜሪካን ያሳደግና አንዳንዶቻችን መካኒኮች መሀንዲሶች ነን፣ አንዳንዶቻችን ዶክተሮች ነን፣ ነጋዴዎች ነን። በባህልም በኢኮኖሚም በሁሉም መስክ ነው ኢትዮጵያ ውስጥ በነበረው ፖለቲካ እዚህ እንድንሰራ የተደረገው እና እሱ ራሱ እዳ አለባት። ሌላ ደግሞ የባይደን ገቨርንመንት እንዲመረጥ ብዙ ሰርተናል። አስመረጠ ነው የእኛን ጥቅም የሚጻረ ነገር ማድረጉ ራሱ የሚያስደነግጥና የሚያሳስብ ነው እና እሱን መነገር አለበት። ሌላው ደግሞ ቅድም የጠየቀው ጥያቄ እነዚህ ምንም ባክግራውንድ እንትን የሌላቸው ሰዎች ጥርቅምቅም ብሎ አሜሪካን ሀገር ውስጥ ትራንዚሽናል ገቨርንመንት ሲፈራረሙ ያለ አሜሪካ ፍቃድ አይሆንም። ግልጽ ነው።
አቶ ጥበቡ እሱ ላይ ግልጽ ነው ሲሉ ግን በእርግጥ ያ ስለመፈጸሙ የዩናይትድ ስቴትስ መንግስት ይሁንታ ስለመስጠቱ ምንድን ነው ማስረጃው?
አንተ ቤት ውስጥ መጥቶ ሰው ሊደነፋ አይችልም ፍቃድ ካልሰጠው፣ ጎረቤት ሊሳደብ አይችልም ፍቃድ ካልሰጠው። እና እንደውም መኮሰስ ነበረባት። ይሄን ሁሉ ዙሬ ሳ እኔ አዘ ኢትዮጵያ አሜሪካዊ በአሜሪካና በአፍሪካ መካከል ያለውን ግንኙነት ለሁለቱም ጠቃሚ በሆነ ንግድ ላይ እንዲቀረጽ ቀናደፋ ያልኩ ሰው ነኝ። ብዙ ሰውም አስተባበር ያለው እና ይሄ በጣም ያሳስበኛል። ከዛም አልፎ ደግሞ ቀጠናው ላይ ትልቅ ሰላም ሊያደፈርስ የሚችል መመለሻ የሌለው የሚያስደነግጥ ነው።
መልካም አቶ ጥበቡ፣ እስኪ አሁን ደግሞ እርስዎ የሚያቀርቧቸውን መከራከሪያዎች የሚሞግቱ ሀሳቦችን መልከት እናርግ። ደጋግሞ ወደ አካባቢው የተመላለሱትን የዩናይት ስቴትስ የአፍሪካ ቀንድ ልዩ መልእክተኛ አምባሳደር ጄፍሪ ፌልትማንን የቅርብ ጊዜ ጉዞ፣ ከዚያም ቀደም ብሎ የውጭ ጉዳይ ሚኒስትር አንቶኒ ብሊንከንን የአፍሪካ ጉዞና ከጉዟቸውም በኋላ ሆነ በጉዟቸው ወቅት በሰጧቸው መግለጫዎችና አስተያየቶች ቀደም ሲል እርስዎ ያቀረቡትን ለመሰሉ ክሶችና ለአንድ ወገን ያደላ አቋም ነው የያዛችሁት ለሚለው በአስተዳደሩ ላይ ለሚሰነዘር ትችት ዩናይት ስቴትስ ለየትኛውም ወገን ያደላ አቋም እንደሌላት፣ ኢትዮጵያ ሕዝቧ እርስ በርስ ወደሚተላለቅበት የከፋ አዘቅ እያመራች በመሆኑ ስጋት እንዳደረባቸው፣ የሚወስዷቸውም እርምጃዎች ጦርነቱ እንዲያቆም ለማድረግ ሰላም እንዲመጣና የሕዝቡ ስቃይና ሰቆቃ እንዲያበቃ ነው ጥረታችን ሲሉ በተደጋጋሚ አጥብቀው ተከላክለዋል። እርስዎ ግን እንዲያውም ለሚሉት የከፋ አደጋ በር ከፋች የሆነ እርምጃ ኢትዮጵያን አስመልክቶ የተዛባ ፖሊሲ ነው እያራመዱ ያሉት እያሉ ነው። በውጭ ጉዳይ መስሪያ ቤቱም ሆነ በባለስልጣናቱ የሚቀርቡትን መከራከሪያዎች ላለመቀበል ምክንያቱ ምንድን ነው?
በመጀመሪያ ነገር መታየት ያለበት እኔ በዚህ አጭር እድሜ ውስጥ እንደዚህ አይነት ሰላም እና ፍቅር ኢትዮጵያ ውስጥ አይቻላቅም፣ እንደዚህ አይነት አንድነት አይቻላቅም። የኢትዮጵያ ሕዝብ ችግሩን ለመወጣት በአንድ ላይ በአንድ መንፈስ ካለፉት 3 ዓመት ጀምሮ በጣም የሚገርም የሚያስደንቅ አንድነት ይዞ ቆሟል። በዚህ ላይ ደግሞ ከ27 ዓመት ጭቆና በኋላ በቃኝ አልፈልግም ብሎ የቲፒኤልኤፍ ያለበትን መንግስት እንዲወጣ አድርጓል። አሁን ያን ተዘናደሩ ብላ አሜሪካን ራሱ አንደኛ ከኢትዮጵያ ህልውና ጋር ተጻራሪ እንዴት ነጋገሩ ትላለች አሜሪካ። ምን አይነት አባባል በምን ቤዝ? ይሄ ዝም ብሎ የዲፕሎማሲ ጨዋታ ነው። ሰው ሲጣላ ቆዩ ተመካከሩ ይባላል። ግን አንዱ መጥቶ አንዱ ማጅራቱ ከመጣ እስር ቤት ነው የሚገባው። ማጅራት ነው የመጣው እና አሁን ያለውን ኮንፍሊክት የተጀመረው እንደዛ ነው። ኢትዮጵያ ህዝብ ከላይ እስከታች አውርዶታል። አልፈልግም፣ በቃኝ፣ በራሴ መኖር ፈልጋለሁ ብሏል። አሜሪካ መተው አለባት። አሜሪካ ነገር ውስጥ የአሜሪካ ታሪክ ራሱ ብትመለከተው ሲቪል ዋር የተነሳው ሳውዝ ውስጥ ስለወረራቸው ነው። ምንድን ነው ያደረጉት? ተደራደሩ አልተደራደሩ እስከ መጨረሻው ድረስ ነው አባረው የራሳቸው መንገድ ያስቀመጡት። የአሜሪካን መንግስት ተደራደሩ የማለት ሞራል ብቃት የላትም። ይሄ የኢትዮጵያ ህዝብ ውክልና ነው፣ የኢትዮጵያ ህዝብ ባለቤትነት ነው። ያ ራሱ መቀበል አለብናል። እንደውም እሱ ሳይሆን የምታረጊ ነገር ጸብ ነው የሚያመጣው ብላ መከሰስ አለባት አሜሪካ። እኔ እንደ አሜሪካዊ ነው ማራ ይሄ የሚ ምክንያቱም የአሜሪካን ሰላም ምትረብሽ ከሆነ የዓለም ሰላም የሚያበላሽ ከሆነ መከሰስ አለበት። እና ጭቅጭቁ እዛ ላይ ነው መሆን ያለበት። ይሄ ስተባት አሜሪካ ጋይደድ ፖሊሲ ለቀጠናውና ለዓለም ከአሜሪካ ጥቅም ተጻራሪ የሆነው የሚለው ነው። እሱን ነው መገፋት ያለበት።
መልካም። አቶ ጥበቡ እንግዲህ ነኝህን ጥያቄዎች ሆን ኢትዮጵያ ሁኔታዎች ካልተለወጡ ወይም ውሳኔው ካልተቀለበሰ ከአጎዋ ተጠቃሚነት ዝርዝር ውስጥ የመውጣት እድል ይገጥማታል የሚለውን ቀን የተቆረጠለትን መቀጫ ጨምሮ ሌሎች በርካታ ጉዳዮችንም ቀደም ብለው በዚህ በቃለ ምልልሱ ያነሷቸውን ሀሳቦች ያካተቱበትን ደብዳቤ በይፋ ልከዋል። እንዲያውም በዚያው ደብዳቤው እንደሚገልጹት ከሶስቱ አንዳቸው ጋር በዙም መነጋገሩን እና ያንንም የተከተለ ሀሳብ በግልጽ ማቅረብ መፈለገውን ይናገራሉ። በዩናይት ስቴትስ ምክር ቤት ላሉ ወዳጆቹ በሚል ለጠሯቸው የግዛቲቱ እንደራሴዎችና የምክር ቤት አባላት ያሳስቡ የሚል በሚኖሩበት ሜሪላንድ ክፍለ ግዛት ነዋሪ የሆኑ ኢትዮጵያውያን አሜሪካውያንም የማህበረሰብ ተጠሪዎች ብዙ ውትወታ እንደደረሰዎት ይዘረዝራሉ። ምንድን ነው በተጨባጭ እነኚህ የምክር ቤት አባላት እንዲያደርጉ እየጠየቁ ያሉት? አሁን ያሉት በእርግጥ ትክክል ነው ብለው ቢቀበሉት እንኳን ምንድን ነው የሚያደርጉት?
አጓ ላይ የአሜሪካን ጥቅም ነው ነው ማራው። የኢትዮጵያ ከአጓ ውስጥ ዲሊስት ወይ ስማ መውጣት አሜሪካንን ይጎዳል ነው የምለው። እንዴት ብትለኝ የወደፊት እጣ ፈንታዋ የአሜሪካ ከአፍሪካ ጋር የተያያዘ ነው። ቻይና እየወሰደችባት ነች ዓለምን። ለሱ ለራሱ አጓ ማሳያ ብትሆን በዚህ አሁን በበሬት ኮርፖሬሽን ፎር አፍሪካ ኢኒሽቲቭ አጓ የዛሬ 5 ዓመት ለእድሳት ሲቀርብ የእኛ ኢኒሽቲቭ እንደ ተጨማሪ ሆኖ ገብቶ አጓን እንዲያድስ እየሰራ ነው። ያ ማለት የአሜሪካ ጥቅም ራሱ ከኢትዮጵያ ጋር የተያያዘ ነው። ኢትዮጵያ ላይ የእኛም እንዲሰራ ከተደረገ ሊትራሊ አሜሪካ ያስቀመጠችው አፍሪካ ላይ ኢንቨስት ለማድረግ 60 ቢሊዮን ዶላር ኢትዮጵያኖች ብቻ በ5 ዓመት 100 ቢሊዮን ዶላር ቢላ ላይ ማስቀመጥ ከመሄዴ በፊት ወደ ኢትዮጵያ ከሴል የተረጋ ይህን ሳወረ ነው አሜሪካ እጣ ፈንታዋ አፍሪካ ላይ ያለው ድሏ የአፍሪካ ዳያስፖራው ማገዝ ነው። የእኛን ሞዴል አፍሪካ ዳያስፖራ ዲፕሊኬት እንዲያደርገው ማሳየት ነው። እንደውም አሜሪካኖች ለአፍሪካ ያላቸው አስተሳሰብ ጨለማ ስለሆነ ሪስክ ነው ብለው ኪሳራ ሊመጣ ይችላል ብለው ይፈራሉ። እንዲመጡ የሚያደርግም የሚችለው አፍሪካ ዳያስፖራው ሲያሳያቸው ነው። እና ይሄ እሱን ነው እዛ ፖይንት ላይ ያስቀመጥኩ።
መልካም።
እሱን ነው ማሳየት የምፈልገው። እንደ አሜሪካ አፍሪካ ውስጥ ያላት ተሳትፎ ከቻይና እንዲበልጥ እፈልጋለሁ እና እሱ እንዳይሆን ነው የሚያመቻቸው። በዛም አሜሪካ የተሳሳተ መንገድ ላይ ያለችው ደብዳቤ ላይ ፋክቱን ይሄ የተነሳሁት እኔ የፖለቲካን አቋም ኑሮኝ አይደለም፣ ፋክቱን ነው ማራው፣ ሀቁ ነው። እኔ ምንም አይነት የፖለቲካ ኢዲዮሎጂ የለኝም። ሰላም፣ ፍቅር፣ መረጋጋት ነው የምፈልገው። አይኖ ኢትዮጵያ ውስጥ ያለው ችግር ድህነት ነው። ድህነታችን ሊቀረጥ የሚችለው ባለ ገበያ ላይ ያለን ተሳትፎ ስናሳድግ ነው። ያንን የሚጻረር ትልቅም ይሁን ትንሽ መገፋት አለበት እና ሀቅ ነው።
መልካም። ሰፊ ውይይት ነው ያደረግነው። እርስዎ ይህን ተቃውሞ ያዘለ ግልጽ ደብዳቤ ያቀረቡላቸውን የምክር ቤት አባላት ምላሽ እንዳገኘን እናካትታለን። የሚከተለውንም አቅጣጫ በምንመለከትባቸው ውይይቶችም መልሰን እናገኘታለን። አቶ ጥበቡ አሰፋ፣ ለአሁኑ ለሰፊ ውይይት ለጊዜው አመሰግናለሁ። እግዜር ይስጥልኝ።
እኔም እንደዚሁ ለግዝ ትልቅ ክብርና ምስጋና አለኝ።
ይህ በእንዲህ እንዳለ ግልጽ ደብዳቤው ከተጻፈላቸው የምክር ቤት አባላት አንዱ ሴናተር ክሪስ ቫን ሆለን በሰንበቻውን በሜሪላንድ ክፍለ ግዛት ከሚገኙ ትውልድ ኢትዮጵያ አሜሪካውያን ጋር በኢትዮጵያ ጉዳይ መነጋገራቸውና በተመሳሳይም የዩናይትድ ስቴትስ መንግስት ኢትዮጵያን አስመልክቶ በሚከተለው ፖሊሲ ዙሪያ በርካታ ቅሬታዎች መስማታቸው ታውቋል። አድማጮች ቀጠሮ በሰጠንበት ዝግጅት ቀጥተኛ ምላሻቸውን እናካትታለን። በሌላ በኩል የዩናይትድ ስቴትስ የህዝብ ተወካዮች ምክር ቤት የአፍሪካ ጉዳይ ንዑስ ኮሚቴ ሰብሳቢ ካረን ባስ የአፍሪካ ሀገሮች ምርቶቻቸውን ለዩናይትድ ስቴትስ ገበያ በማቅረብ ከቀረጥ ነጻ የሆነ ግብይት ተጠቃሚ እንዲሆኑ የሚያደርገው ቀደም ብለን በውይይቱ ያነሳነውን የአጎዋ ስምምነት እንደ አውሮፓውያን የዘመን አቆጣጠር ከጥር 2022 አንስቶ እንዲቋረጥ የሚለው ውሳኔ እንዲራዘም የሚፈልጉ መሆናቸውን ሰሞኑን ባወጡት መግለጫ ይፋ አድርገዋል። በዩናይትድ ስቴትሱ የእንደራሴዎች ምክር ቤት በተመሳሳይ ርዕሰ ጉዳይ ላይ አስተያየት የሰጡት ደግሞ የኦክላሆማ ክፍለ ግዛቱ እንደራሴ ሴናተር ጂም ኢንሆፍ ናቸው። የአውሮፓውያን ገና በዓል መቃረቡን በማስታወስ ነበር አጭር ንግግራቸውን የጀመሩት። በብዙ ምክንያቶች በተለየ ስሜት ስለማስባት አገር አሉ። እዚህ ውስጥ ሌሎች ብዙ ልቦችም እንደዚያ መሆናቸውን አውቃለሁ። አሁን በብዙ ምክንያቶች በተለየ ስሜት ስለማስባት አገር ስለ ኢትዮጵያ በዚህ ዓመት ብዙ ጊዜ ተናግሬያለሁ። አጠር ያለ ንግግር ለማሰማት ግን ከዚህ የተሻለ ትክክለኛ ጊዜ የለም። ችግሩ ወይም እየሆነ ያለው ውስብስብ ነው። ውስብስብ ያልሆነው ግን በሰው ልጆች ላይ እየደረሰ ያለው ስቃይና መከራ ነው። የምናወራው ስለ ሕፃናት፣ ስለ ሴቶችና ስለ አረጋውያን ነው፣ በየቀኑ ስለሚሞቱ ሰዎች። የዩናይትድ ስቴትስ የውጭ ጉዳይ መስሪያ ቤትን አቀራረብ የተቹት ሴናተር ኢንሆፍ ኢትዮጵያ ውስጣዊ ችግሮቿን ፈጥና ባለመቅረፏ ያለ አግባብ እየተቀጣች ነው፣ የአጎዋ ተጠቃሚነቷን እንድታጣ የተወሰነውም ትክክል አይደለም ብለዋል። ኢትዮጵያ የረዥም ጊዜ ወዳጃችን ናት ያሉት ኢንሆፍ ከጠቅላይ ሚኒስትር መለስ አስተዳደር ጊዜ አንስቶ ብርቱ ወዳጃችን ናት ሲሉ ዩናይትድ ስቴትስ በያዘችው እርሳቸው የተሳሳተ ባሉት መንገድ የምትቀጥል ከሆነም ሊከተሉ ይችላሉ ያሏቸውን በርከት ያሉ ጉዳዮች ዘርዝረዋል። አድማጮች ቀደም ብሎ በውይይቱ የተነሱትንና ግልጽ ደብዳቤው የተጻፈላቸውን የምክር ቤት አባላት ምላሽ እንዳገኘን እናቀርባለን። ያሁኑን ግን በዚሁ አበቃን።
አሉላ ከበደንና እንግዳችንን አቶ ጥበቡን እናመሰግናለን። እያደመጣችሁ ያላችሁት በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቪኦኤ ኢትዮጵያ ቻናል ኤንኤስኤስ 12 ላይ ከዋሽንግተን ዲሲ የሚተላለፍላችሁን የአሜሪካ ድምፅ ስርጭት ነው። በዌብሳይታችን አማሪክ ዶት ቪኦኤ ኒውስ ዶት ኮም ላይ እንገኛለን። በፌስቡክ አት ቪኦኤ አማሪክ ብላችሁ ፈልጉን። በትዊተርም እንዲሁ ሃሽታግ ቪኦኤ አማሪክ ብላችሁ ተከተሉን። ኢንስታግራም እና ዩቲዩብ ላይም አለን። አስተያየትና ጥቆማ ሲኖራችሁ በተዘዋዋሪው የስልክ መስመራችን 2022059942 የውስጥ መስመር 14 አስተያየቶቻችሁን በድምጽ በተቀረጸው መመሪያ መሰረት አኑሩ፣ ወይም ሆርን አት ቪኦኤ ኒውስ ዶት ኮም ላይ ኢሜይል አድርጉልን። ያስተናገድኳችሁ ያለሁት ጽዮን ግርማ ነኝ። ወደ ተከታዩ ዘገባ እንውሰዳችሁ። የልብ ጠጋኙ ማስታወሻ። የልብ ቀዶ ጥገና በኢትዮጵያውያን የሕክምና ባለሙያዎች መሰጠት በጀመረ ባለፉት 4 ዓመታት ውስጥ በየዓመቱ እስከ 100 የሚደርሱ የልብ ታማሚዎች በአገር ውስጥ ያለ ምንም ወጪ ይታከማሉ። እነዚህን ውስብስብና አስቸጋሪ የቀዶ ሕክምና ከሚያከናውኑት ሐኪሞች መካከል አንዱና በኢትዮጵያ የልብ ሕክምና ማዕከል የሚሰሩት ዶክተር ፈለቀ አግዋር እስካሁን በግላቸው 312 ስኬታማ የልብ ቀዶ ጥገና ያከናወኑ ሲሆን ከነዚህ ውስጥ እጅግ ፈታኝ የነበሩትና በስኬት የተጠናቀቁ የቀዶ ጥገናዎችን የሚተርክ የልብ ጠጋኙ ማስታወሻ የሚል መጽሐፍ አሳትመዋል። ስመኝ ሸቆየ በመጽሐፉና በኢትዮጵያ የልብ ቀዶ ጥገና አሁን ያለበት ደረጃ ዙሪያ ከዶክተር ፈቃደ ጋር ቆይታ አድርጋለች። አድማጮች ይህንን ዝግጅታችንን ከዚህ ቀደም በእሁድ ምሽት ፕሮግራማችን አስደምጠናችሁ ነበር። ለዛሬ በድጋሚ እንደሚከተለው አሰናድተነዋል።
እስቲ ወደ ኋላ መጀመሪያ መለስ ላርግህና እንግዲህ ለበርካታ አመታት ኢትዮጵያ ውስጥ የልብ ቀዶ ጥገና ማግኘት የሚፈልጉ ሰዎች ወይ በውጭ ሀገር መታከም አለባቸው አለበለዚያ ደግሞ ከውጭ ባለሙያዎች እስኪመጡ መጠበቅ ነበረባቸውና ያ ጊዜ ምን ያክል አስቸጋሪ ነበር?
እንግዲህ የልብ ቀዶ ጥገና ስንል ምን ማለት ነው? የደም ዝውውርን ልብና ሳምባን ስራ ተክቶ ለሚሰራ ማሽን በመስጠት ልብና ሳምባን በማቆም ልብን ከፍቶ የልብን ችግር መፍታት ነው ማለት ነው። ከዚያም ልብን የማስነሳት ልብና ሳምባን ስራ ወደ ቀድሞ ይመለስ የደም ዝውውርን መመለስ ከዚያም ደረት መዝጋት ማለት ነው። ይሄ ኮንቬንሽናል ኦፕነር ሰርጀሪ እንለዋለንና በፊት የነበረው ጊዜ የመጀመሪያው አቅም ያላቸው ሰዎች በራሳቸው ጊዜ ችግራቸውን ከተረዱ በኋላ እና ይህ ሰርቪስ እንደሌለ ሲያቁም ይሄዳሉ። ሁለተኛው ግሩፖች ደግሞ በሀገር ውስጥ በተለያየ መንገድ በተለይ የልብ በሽተኞችን ታካሚዎችን በመለየት በተለያዩ ቦታዎች ወደ እስራኤል፣ ወደ አሜሪካ፣ ወደ እንግሊዝ በመላክ የልብ ቀዶ ጥገና በነጻ የሚያገኙበት መንገድ ይመቻች ነበር። በሶስተኛ ደረጃ ደግሞ የነበረው በተለይ በግሪጎሪያን ካላንደር 2009 ጀምሮ 2009 የልብ ማዕከል በኢትዮጵያ ከተመረቀበት ጊዜ አንስቶ በተለያዩ ዓለም የሚኖሩ የልብ ቀዶ ጠጋኝ ቡድኖች ሙሉ እቃቸውን የሚያስፈልገውን ቀይዘው በመጣት በፍላይ ኦቨር ሚሽነሪስ እየመጡ ለአምስት ቀንም ለአስር ቀንም ሰርተው በመሄድ ከዛ በኋላ ደግሞ ከሄዱ በኋላ በእኛው ሀገር ባለሙያዎች ካርዲዮሎጂስቶች ታካሚዎች ፎሎ ይደረጋሉ ማለት ነው። እና ነገር ግን ይሄ በጣም በጣም በጣት ለሚቆጠሩ ሰዎች የሚደርስ ሰርቪስ በመሆኑ ብዙ ሰዎች ይህንን እድል በመጠበቅ ወይ ህይወታቸው ያልፋል አሊያም ደግሞ በሽታ ወደ ከፋ ደረጃ ደርሶ የተለያዩ ችግሮች ውስጥ ይወድቃሉ። ለምሳሌ እንደ ስትሮክ፣ እንደ ሊምፕ አምፒቴሽን ወይም ደግሞ የእግር መቆረጥ እንዲሁም በተለይ ሃርት ፌለር የምንለው ስቴጅ ላይ ይገባሉ። በአጠቃላይ ብዙ ዜጎች ህይወታቸው ሲያልፍ ማየት ብቻ ነበር የነበረው እና ከ2017 ጀምሮ ነው እንግዲህ ሎካል ቲም ሙሉ ለሙሉ በሙሉ ኢትዮጵያውያን አሁን ያልኩሽ ሙሉ ቡድን ያለው ሎካል ቲም በኢትዮጵያ የኦፕን ሃርት ሰርጀሪ ኮንቬንሽናል ኦፕን ሃርት ሰርጀሪ ላውንች የተደረገው ማለት ነው።
ህክምናው በዚህ መልክ ሀገር ውስጥ እንዳይሰጥ አስቸጋሪ ያደረገው ነገር ምን ነበር?
በመጀመሪያ ደረጃ የልብ ቀዶ ጥገና ለመስራት የሚያስፈልግ ሴት አፕ ሊኖር ይገባል። የልብ ቀዶ ጥገና ዩኒክ ነው። ለምሳሌ የአንጎል ሰርጀሪ በማንኛውም ሰርጀሪ ክፍል ሊሰራ ይችላል። የሆድ፣ የጎይተር ወይም ደረት ውስጥም ሆኖ ልብን የማይነኩ ሰርጀሪዎች ያለን እነዛ ሴታፖች ሊሰሩ ይችላሉ። ነገር ግን የልብ አሁን ምልሽን ኮንቬንሽናል ኦፕን ሃርት ሰርጀሪንግን ለመስራት የሚፈልገው ሴታፕ አለ። ያ ቴክኖሎጂ የተገጠመለት የኦፕራሲዮን ክፍልና ያንን ሰፕላይ የሚያደርግ ሚኒት ባይ ሚኒት፣ ሰከንድ ባይ ሰከንድ ሁሉንም ያው ልብ ማለት ላይፍ ማለት ስለሆነ ያንን ሙሉ ለሙሉ ያሟላ ሴታፕ በሀገራችን አልነበረም። ያንን ሴታፕ ለመጀመሪያ ጊዜ በኢትዮጵያ ልብ ማዕከል ለመጀመሪያ ጊዜ ኢትዮጵያ ውስጥ ይህንን ያሟላ ተቋም በ2009 ግሪጎሪያን ካላንደር ነው የተቋቋመ። በሁለተኛ ደረጃ ይህንን ሴታፕ ብታቋቁሚም ይሄ ሴታፕ ቢኖርሽም ሙሉ እውቀት ይፈልጋል። ከልብ ቀዶ ጥገና ጀምሮ እንዳልኩሽ ካርዲዮሎጂስት ያዋለን ድሮም አለን አሁንም አለን። ከዛ በመቀጠል የኦፕራሲዮን ክፍሉ ብዙ እውቀቶች አሉት። የልብ ቀዶ ጥገና ሰመመን ሰጭ በራሱ ሌላ ራሱን የቻለ አንድ ቡድን ነው። የልብና የሳምባን ስራ ተክቶ የሚሰራውን ማሽን ራን የሚያደርግ አንድ ሌላ ፐርፊዥኒስት የሚባል ሌላ እውቀት ነው። በጽኑ ታማሚ ክፍል ውስጥ ሌላ እውቀት ይፈልጋል። ኢንቴንሲቭ ኬር ዶክተር እንላቸዋለን። ከዛ ባሻገር በዚህ በአጠቃላይ በልብ ሕክምና ዙሪያ ላይ ትሬንድ የሆኑ ነርሶች በጣም ይፈልጋል። እንዳልኩሽ ቅድም ብዙ ቴክኖሎጂ ብዙ ማሽን ስላለ ደግሞ ባዮሜዲካል ኢንጂነሮች በእነዚህ በልብ ሕክምና ላይ በምንጠቀምባቸው እቃዎች ላይ ዌል ትሬንድ የሆኑ ያንን መሳሪያዎች ሲበላሹ ሚኒት ባይ ሚኒት ሰከንድ ባይ ሰከንድ ቦታው ላይ ሆነው ሜንድ ማድረግ የሚችሉ ባለሙያዎች ይፈልጋል። በአጠቃላይ እነዚህ እውቀቶች ሳይሟሉ ለረጅም ጊዜ ኢትዮጵያ ውስጥ ቆይተዋል። እንዳልኩሽ ያ ቀን 2017 ሰኔ 5 መሆን ነበረበት። ሰኔ 5 ቀን ለመጀመሪያ ጊዜ እኔ በመመራው የልብ ቀዶ ጠጋኝ ኢትዮጵያን ቲም ለመጀመሪያ ጊዜ ያለምንም ፈሪንጅ ፕሬዘንስ በልብ ማዕከል ውስጥ ኮንቬንሽናል ኦፕን ሃርት ሰርጀሪ ለመጀመሪያ ጊዜ ላውንች ተደርጓል። ከዛ ጊዜ በኋላ እንግዲህ ብዙ ተሰርቷል። እኔ ብቻዬን አሰሊድ ሰርጅን እንግዲህ ዛሬ ላይ 312 ኮንቬንሽናል ኦፕነር ሰርጀሪዎችን ሰርቻለሁ።
እንግዲህ አሁን በነገርከን መሰረት የዛሬ 4 ዓመት ወይም በኢትዮጵያ አቆጣጠር 2010 ዓመተ ምህረት ላይ ነው የመጀመሪያውን የልብ ቀዶ ጥገና አሁን የገለጽካቸውን ነገሮች ባሟላ መልኩ በሀገር ውስጥ አንተ በምትመራው የህክምና ቡድን አገር ውስጥ መካሄድ የቻለውና ለመጀመሪያ ጊዜ በዚህ መልኩ መስጠት መቻሉ ምን አይነት ስሜት ነበረው በሰዓቱ?
በጣም ከባድ ስሜት ነበረው። ምክንያቱም ያንን ውሳኔ መወሰን በራሱ ያስፈራል። ምክንያቱም ለመናገር ያንን 2-3 ሳምንት መርሳት ይከብደኛል በህይወቴ። ዝግጅቱን አካሄደን ቀኑ ሲደርስ እኔ ብዙም በሰርጀሪው ላይ ሳይሆን ስጋቴ ሲስተሙ ላይ ችግር ከተፈጠረና ፌል ካረግን በተለይ በእኔ ላይ የሚመጣው ጫና ከባድ ነው። ምን ጥያቄ የለውም፣ ሙያዬን ማል እስከ ማጣት ድረስ ሊሆን ይችላል። በዛ ላይ የመረጥናት ታካሚ የህግ ባለሙያ ነች፣ የአዲስ አበባ ነዋሪ ነች፣ ባንክ ውስጥ የምትሰራ ነች። እና ይሄ ደግሞ የበለጠ ጫና ውስጥ የሚከተኝ ነበር። ኤኒዌይስ ያ ቀን ከፈጣሪ ጋር ሁሉም ነገር በሰላም አለፈ። የዚች ልጅ ህይወት በዛ ቀን ሰርጀሪው ትልቁ ሆኖ ሳይሆን በዛ ፈተና ውስጥ ያለፉ ባለሙያዎች ይቻላል የሚለውን ለሌሎች ባለሙያዎች መንገድ ሆኑ። ከዛ በኋላም በድፍረት በኢትዮጵያውያን እውቀት አምና አንድ ልቧን የሰጨች ታካሚ ለብዙ መቶዎች ህይወት መዳንና ለብዙ መቶዎች ዛሬ ላይ ለመሰራት የሚያስችል መሰረት ጣለች ማለት ነው። እና ያ ቀን ትልቅ ነው።
አሁን ያልካት ታካሚ ከታከመች እና የመጀመሪያው ቀዶ ጥገና ከተደረገ 4 ዓመት ሆኖታል። ከዛ ወዲህ ማዕከሉ ምን ያክል አገልግሎት ሰጠ? ምን ያክል ታካሚዎች በዚህ ማዕከሉ ተጠቃሚ ሆነዋል?
በልብ ቀዶ ጥገና ብቻ አሁን በማወራው ኮንቬንሽናል ሃርት ሰርጀሪ በምንለው ወይም ደግሞ ደረትን ከፍቶ የልብ ዝውውርን ለማሽን ሰጥቶ ልብን ከፍቶ የልብ ቀዶ ጥገና በመስራት ሂደት ከዛ ጊዜ በኋላ በልብ ማዕከሉ በአመት ውስጥ በአቨሬጅ ከ75-100 የልብ ቀዶ ጥገናዎች ይሰጣሉ።
በነፃ ነው ህክምናው የሚሰጠው በማዕከሉ?
አዎ፣ የልብ ማዕከል በኢትዮጵያ ሙሉ ለሙሉ የተቋቋመው በነፃ ሰርቪስ ለመስጠት አስሎካል ኤንጂኦ በመሆኑ ሙሉ ለሙሉ ሰርቪሱን የሚሰጠው በነፃ ነው።
እንግዲህ ቀደም ሲል የጠቀስክልን የመጀመሪያዋ የልብ ቀዶ ጥገና ህክምና የተደረገላት ታማሚን ጨምሮ ሌሎች በእነዚህ በአራት ዓመታት ጊዜ ውስጥ ያጋጠሙህን ከባድም ብላ የገለጽካቸውን የቀዶ ጥገና ሂደቶች እና ሌሎች ታሪኮችን ያካተተ የልብ ጠጋኙ ማስታወሻ የተሰኘ መጽሐፍ ጽፈሃልና እስኪ መጽሐፉን ለመጻፍ መነሻ የሆነ ምንድን ነው?
መጽሐፉን ለመጻፍ ያነሳሳኝ ብዙ ምክንያቶች አሉ። ነገር ግን በዋነኝነት እኛ ሀገር ውስጥ በዚህ መንገድ በተለይ አንድ አዲስ ኤሪያ አዲስ ሰርቪስ ሲጀመር ያጋጠሙ ተግዳሮቶችን በተለይ ከታሪኩ ባለቤት ከራሱ መጻፍ የተለመደ አይደለም። በተለይ ደግሞ በህክምና ባለሙያ ላይ ችግሮች ባሉበት ሁኔታ እነዛ ያልተሟሉ ብዙ ነገሮች ባሉበት ሁኔታ እነዛ በጣም ብዙ የሚያስፈሩ ነገሮች ባሉበት ሁኔታ ነው 312 እና ከዛ በላይ ሰርጀሪዎችን ሰራሁ እና እነዚህን በሰራሁባቸው ጊዜዎች እነዚህን የመረጥኳቸውን 17 ታሪኮች ለመጻፍ የፈለኩት ነገ በተለይ ታዳጊዎች ነገን የሚያልሙ ልጆች ይህንን መጽሐፍ ሲያነቡ አንደኛ ነገር የውሳኔን አሰጣጥ ጥበብ ያያሉ ብዬ አስባለሁ። በዚህ ሙያም ሊሆን ይችላል በሌላ ሙያም ላይ የሚሰማሩ ሰዎች የውሳኔ አሰጣጥ ድፍረቴን እንዴት እንደደፈርኩ እነዛን ሰርጀሪዎች ለመስራት እና ሰርጀሪዎቹ ተካሄዱበትን ድባብ የሚጠቅስ ነው እና በአንድ ወቅት ከአንድ ትልቅ ጓደኛዬ በተለይ አንዳንድ ትልልቅ ነገሮች ኩላሊት የወደቀበት ሰው የልብ ቀዶ ጥገና ስታደርግ የ90 ዓመት የሮይተርሱን ጋዜጠኛን ጸጋዬን ስትሰራው እናቃለን በሚዲያ ያንን የልብ ውስጥ እጢ ትልቁን ራይት ቬንትሪክል የበቀለውን ስትሰራ እንደዚህ አራት የደም ቧንቧዎችን ስንከፍት ልብ ሳይቆም ሳምባ ሳይቆም ልብ እየመታ ስሰራ ሰርጀሪዎችን ያቃሉ በሐኪም ፔጅ ላይ ምናምን ሲጻፍ እና ለምንድን ነው ግን እንደዚህ ከታካሚዎች ተሞክሮ ጋር እያገናኘ እንደው ለታሪክም እንዲቀመጥ ሰዋዊ በሆነ መንገድ ብጽፈው ደስ ይለኛል ሲለኝ ያኔ ነው ይሄ ሀሳብ የተወለደው። የዛሬ ዓመት ከስድስት ወር አካባቢ ነው እና የመጀመሪያውን ታሪክ ጽፌ ያደርጉኝና በተለይ እንዳልኩሽ ሴሌክቲቭሊ ትውልድን ያወያያሉ፣ ያነጋግራሉ ብዬ ያመንኩባቸውን መርጬ ጽፌያቸዋለሁ ማለት ነው።
እንዳልከው ለትውልድ የሚተላለፉ እናም ደግሞ ታሪክ ሆነው የሚቀመጡ ታሪኮችን የያዘ መጽሐፍ ነው ያቀረብከው እና እንደው ምናልባት በመጽሐፍ ውስጥ ካካተትከው የማትረሳው የቀዶ ጥገና ሂደት ይኖር ይሆን? አሁን ምናልባት ለአድማጮቻችን የምታካፍለን?
ሁሉም ስለማድረሳቸው ነው የጻፍኳቸው፣ ግን ከሁሉም ግን ልረሳውም አልችለው ግን የ23 ዓመቱን ወጣት እንዳልካቸውን የዛሬ ዓመት ተሰራውት ዴንታል ፕሮሲጀር የሚባለው በእኛ በልብ ቀዶ ጥገና ትልቁ የሚባለው የሃርት ሰርጀሪ ነው እና 10 ሰዓት የፈጀብኝ የልብ ቀዶ ጥገና ነበር። ጠዋት 2 ሰዓት ገብተን ማታ 1 ሰዓት ከምናምን አካባቢ የወጣንበት ይህንን ልጅ ማርፋን ሲንድሮም የሚባል ወይም ደግሞ ሲበዛ ቁመታቸው ሰውነታቸው ረጅም የሚሆኑ ሰዎች ናቸው። ነገር ግን የልብ ችግራቸው ዋነኛው ከልብ ላይ የሚነሳው ትልቁ የደም ቧንቧ አውርታ የምንለው የደም ቧንቧ መሆኑ ቀርቶ ወደ ፊኛነት በመቀየር ተለጥጦ ወይ በመፈንዳት አሊያም ደግሞ ዲሴክሽን በመሰንጠቅ ነው ህይወታቸው እንዲያልፍ የሚያደርገው እና ይሄ የ23 ዓመት ወጣት እንግዲህ ይህንን የደም ቧንቧ ከ30 ሚሊሜትር በታች መሆን የነበረበት የደም ቧንቧ 90 ሚሊሜትር ሆኖ ነው የመጣው እና ያንን የደም ቧንቧ በሙሉ አውርታውን በመቀየር በአጠቃላይ ከልብ ከሚነሳበት ጀምሮ እስከ የመጀመሪያው የአውርታ ብራንቺንግ እስኪጀምር ድረስ ያለውን የደም ቧንቧ በሙሉ በመቀየር እና የልብን የደም ቧንቧ እንደገና በተፈጥሮ የደም ቧንቧ ላይ በማንሳት በአርቲፊሻል ኮንዲቱ ላይ የመቅጠሙ ስራ ፕሮሲጀር ነው የሰራሁት እና
የተከበራችሁ አድማጮች ለምሽቱ ያሰናዳናቸው ዝግጅቶች ተጠናቀቁ። በሁሉም ስፍራ ባሉ መላ ባልደረቦቻችን ስም የምሰናበታችሁ ሳስተናግዳችሁ አመሽው ጽዮን ግርማ ነኝ። አብራችሁን ስለቆያችሁ እናመሰግናለን። ሰላም።